ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። የተባበሩት መንግስታት ድርጅት ጉባኤ 73ኛው በኒውዮርክ እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ አልተገኙም። ለምን? የውጭ ጉዳይ ሚኒስትር ቃል አቀባይን ጠይቀናቸዋል።
እንግዲህ ይሄ ጠቅላላ ጉባኤ ትልቅ አመታዊ የዲፕሎማሲ ድግስ ነው። በርካታ መሪዎች በአንድ ጊዜ በአንድ ወቅት ለረጅም ጊዜ አንዳንዴ 3 ወራት ይወስዳል። እንግዲህ አመቱን ሙሉ የሚካሄድ ስብሰባ ይሁን እንጂ 3 ወር ሙሉ ስብሰባ የሚያካሂድ ተቋም ነው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ።
አቶ መለስ አለም ጠቅላይ ሚኒስትሩ በስራ ተወጥረዋል ብለውናል። ወደ ኋላ ላይ ይዘናቸው እንመለሳለን።
በሌላ ዘገባችን በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው አገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራን በዓል በጋራ አክብረዋል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ
አሁን አንድ ሆነው በጋራ አክብረው በጋራ ዘምረው ደመራውን ለኩሰው ተለያይተዋል። ዘገባ ይኖረናል።
በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሚገኙ 24 አብያተ ክርስቲያናት ናቸው ከ27 ዓመታት በኋላ ለመጀመሪያ ጊዜ ደመራ በዓል በጋራ ያከበሩት። በሌላ ዘገባችን ደግሞ ዛሬ በአስመራ የመስቀል በዓል በድምቀት ተከብሯል።
ህዝቡም በነቂስ ወጥቶ ያከበረው ነው ያለው። እኔም ይሄን እድል በማግኘቴ ደስ ብሎኛል።
ዝርዝሩን ይዘናል። በሎስ አንጀለስ እና በኦሬንጅ ካውንቲ የሚገኙ 8 የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያናት በጋራ የምስጋና ቀን አክብረው ውለዋል።
የቤተ ክርስቲያን አንድነት እንዲመጣ በአጭር ጊዜ እንዲከናወን ሁሉም ነገር ባላረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ ወገኖቻችን አንድ ከፍ ያለ ምስጋና አቀርባለሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። የደቡብ ሱዳን ሴት መሪዎች በቅርቡ በተደረገው የሰላም ስምምነት መሰረት የሀገሪቱ ፕሬዝዳንት ከከፍተኛ ስልጣን ሹመቶች 35 ከመቶዎቹ ለሴቶች እንዲመደቡ ጥሪ አቅርበዋል። ፕሬዝዳንት ሳልቫኪር የደቡብ ሱዳን የሽግግር መንግስት የመሰረቱት ሂደት ለመጀመር ባለፈው ማክሰኞ 10 ሰዎችን ያቀፈ ኮሚቴ መስርተዋል። በ10ሩ ሰዎች ታዲያ አንድ ሴት ብቻ ነው ያሉት። ለሴቶች የተመደበው ጣሪያ አለመከበሩ እንዳላስደሰታቸው ሜሪ አየን ጆክ የተባሉ የሽግግር ምክር ቤት አባል ትላንት ለአሜሪካ ድምጽ ተናግረዋል። በሌላ ዜና ቻይና ዩናይትድ ስቴትስ በሚካሄደው ምርጫ ጆን እየዶለች ነው የሚለው የፕሬዝዳንት ትራምፕ ክስን አልተቀበለችም። አንዳንድ የቻይና መገናኛ ብዙሃን የእብደት አነጋገር ብለውታል። ሌሎች ደግሞ የምርጫ ዘመቻ ስትራቴጂ ነው በማለት አጥላልተውታል። ፕሬዝዳንት ትራምፕ ይህን ያልተለመደ ክስ ትላንት ያቀረቡት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባ ላይ ነው። የቻይና የውጭ ጉዳይ ሚኒስትር ዋንጊ ቻይና በማንኛውም ሀገር የውስጥ ጉዳይ ጣልቃ አትገባም የሚል ምላሽ ሰጥተዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ኬንግ ሹዋንግ ለጋዜጠኞች በሰጡት መደበኛ መግለጫ የውጭ ጉዳይ ሚኒስትሩ ያሉትን ካስተጋቡ በኋላ በሌሎች ሀገሮች የውጭ ጉዳይ በብዛት የምትገባው ሀገር የትኛዋ እንደሆነች ዓለም አቀፍ ማህበረሰብ ያውቃል ብለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ዳኝነት ውሳኔ ያቀረባቸውን ሰው ጉዳይ በሌላ የፖለቲካ ትርኢት ምክንያት የሀገሪቱ ምክትል ዋና አቃቤ ሕግ ጉዳይ መቆየቱ አልቀረም። ሮድ ሮዘንስቴንስ ሩሲያ አቻምና በተካሄደው የአሜሪካ ምርጫ ውስጥ ጣልቃ ስለመግባቷ ጉዳይ የሚካሄደውን ልዩ ምርመራ በበላይነት ይመራሉ። ትራምፕና ሮዝንስቴን ባለፈው ሳምንት ኒውዮርክ ታይምስ ጋዜጣ ላይ ስለወጣው ዘገባ ዛሬ ተገናኝተው እንዲነጋገሩ ነበር የታቀደው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና VOA ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት 73ኛ ጉባኤ በኒውዮርክ እየተካሄደ ይገኛል። በዚህ ጉባኤ ላይ የበርካታ የዓለም መሪዎች ተሳትፈው ውይይቶችን እያደረጉ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ስብሰባ ላይ አልተገኙም። የተገኙት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ልዑካን ቡድንን ይዘው ነው። በስፍራው ዘገባ ችን ለማጠናቀር የሚገኘው ሰለሞን አባተ በአሁኑ ሰዓት የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑትን አቶ መለስ ዓለምን እያነጋገራቸው ይገኛል። ከዛ ውስጥ ጠቅላይ ሚኒስትር አብይ አህመድ ለምን አልተገኙም በሚል ጥያቄ የሚንደረደርበትን ይዘንላችኋል።
አንተንም የአሜሪካ ድምጽ ሬዲዮ ጋዜጠኞች፣ ይህንን ፕሮግራም የሚከታተሉ አድማጮች፣ ተመልካቾች እንኳን ለብርሃነ መስቀሉ አደረሳችሁ።
ባናብሮ አደረሰን
ፈልጋለሁ። ይሄ በዓል ለህዝብ ክርስቲያን ትልቅ በዓል ነው። ኢትዮጵያውያን በድምቀት በፍቅርና በአንድነት ያከበሩት በዓል ስለሆነ እንኳን አደረሳችሁ። በስራ ላይ ሆነም የወገኔ ደስታና በጎ ስሜት የኔም ስሜት አድርጌን የምወስደው። ወደ ጥያቄው ለመምጣት እንግዲህ ይሄን ዘገባ ስትሰሩት እኔ አውሮፕላን ላይ ነኝ የነበርኩት። 17 ሰዓት የሚወስድ በረራ ነው። ወደ ምዕራብ አፍሪካ ቶጎ ሄደን ቶጎ የተወሰነ ጊዜ ቆይተን በቀጥታ ወደ ኒውዮርክ መምጣት ነበረብንና በዛ ሰዓት ነው ጥረቱ የተደረገው። ከዛ በኋላ መረጃውን የማዳመጥ እድል ነበረኝ። እኔም አለቆችም ሰምተውታልና እንዴት መልስ ሳንሰጥ ቆየን ብሎ ጥያቄ ቀርቧል።
ማን ያቀረበው ጥያቄ?
በአለቆች በኩል ነው የት ነበርክ የሚል ጥያቄ። በእኛ በኩል እውነቱን ለመናገር የመገናኛ ብዙሃንን ቪኦኤን ጨምሮ የሀገር ውስጥንም የውጭንም የመገናኛ ብዙሃን ብንጠቀም ተጠቃሚዎቹ እኛ ነን። ጋዜጠኛ ሶስት አለቆች አሉት ይባላል። አንደኛው የመስሪያ ቤቱ የሚሰራበት መስሪያ ቤት ትልቁ አለቃ ማለት ነው። በውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስትሩ ማለት ነው። የውጭ ጉዳይ ሚኒስቴር የሰራቸውን ስራዎች፣ ያደረጋቸውን እንቅስቃሴዎች፣ በዲፕሎማሲው በውጭ ግንኙነት መስክ ያደረጋቸውን ነገሮች መግለጽ አለበት። ህዝብ የማወቅ መብት አለው። አንዳንድ ጋዜጠኞች ጊዜን ሰውተው መረጃ ስለሰጡኝ አመሰግናለሁ ሲሉ እሱን አልቀበላቸውም። እኔ ግዴታዬ ነው፣ ስራዬ ነው፣ መረጃ መስጠት አለብኝ። ሁለተኛው አለቃ ሰራተኛው ነው። የሚሰራበት መስሪያ ቤት ጠዋት ስራ ገብቶ ቀን ለምሳ ወጥቶ ከሰዓት ገብቶ ማታ ሲወጣ አመቱን ሙሉ እንደዛ አይነት ስራ ሰርቶ ምን እንደሰራ እንዲነገርለት ይፈልጋል። ለከንቱ አይደለም የሚመላለሰው። ሶስተኛው አለቃ ግን የመገናኛ ብዙሃን ናቸው፣ ሬዲዮ፣ ቴሌቪዥን፣ ጋዜጣው፣ መጽሔቱ ወዘተ ወዘተ። ከውጭ ጉዳይ ሚኒስቴር በቀጥታ መረጃ የማግኘት እድል ስለማይኖራቸው እዛ መስሪያ ቤት ውስጥ ያለው ቃል አቀባይ እንደኔ አይነቱ ሰው መረጃ ይሰጣል። ስለዚህ የሱ ኃላፊነት የሪፖርተር ኃላፊነት ነው ያለው። የመገናኛ ብዙሃንን እንዳለቆቻችን መረጃ መስጠት ግዴታ እንደሆነብን ተቋም ነው የምንወስደው። ለዚህ ነው አለቆቼ የት ነበርክ፣ ለምን አልሰጠንም፣ ለምንድን ነው ያልቀረብነው ብለው አስተያየት ሰጡኝና ከእኛ እምነት ሶስተኛው አለቃ የመገናኛ ብዙሃን ነው።
ይሄ ማለት ህዝብ ማለት ነው።
መገናኛ ብዙሃን ማለት እናንተ ማለት ናችሁ። የራሳችን ቴሌቪዥን ጣቢያ አለንም፣ የራሳችን ሬዲዮ ጣቢያ አለንም፣ የራሳችን መጽሔት ጋዜጣ አለንም። ስለዚህ ከቻልን የምንችለውን ያህል አሟጠን እናንተን መጠቀም አለብን። ስለዚህ የእኛን ስራ ነው እናንተ የምትሰሩት ብዬ ነው የማስበውና ለዛ ነው ዛሬ ኒውዮርክ ላይ ከስብሰባ ወጥተን እስቲ አንዳንድ ነገሮች ላይ ሀሳብ እንለዋወጥ ስትለኝ በደስታ የመጣሁት ለማለት ነው። ሰላም
ወደ ነጥቤ እስቲ ልግባና ለመሆኑ ለምንድን ነው ጠቅላይ ሚኒስትር አብይ አህመድ ወደዚህ ያልተጓዙ? ምናልባት ከረጅም ጊዜ ወዲህ ኢትዮጵያ በጠቅላይ ሚኒስትር ሳትወከል ስትቀር የመጀመሪያው ነው።
እንግዲህ ይሄ ተቀላላ ጉባኤ ትልቅ አመታዊ ዲፕሎማሲ ድግስ ነው። በርካታ መሪዎች ባንድ ጊዜ ባንድ ወቅት ለረጅም ጊዜ አንዳንዴ 3 ወራት ይወስዳል። እንግዲህ አመቱን ሙሉ የሚካሄድ ስብሰባ ይሁን እንጂ 3 ወር ሙሉ ስብሰባ የሚያካሂድ ተቋም ነው የተባበሩት መንግስታት ድርጅት የተቀላላ ጉባኤ። በዚህ ደረጃ ረጅም ጊዜ ተከታታይ የሆነ የዲፕሎማሲ ውይይት የሚካሄድበት መድረክ ብዙም የለም። ይሄ ትልቁ መድረክ ነው። አገሮች ለዚህ በቂ ዝግጅት አድርገው ነው የሚመጡት። በእያንዳንዱ አጀንዳ በእያንዳንዱ ጉዳይ ላይ የሚይዙትን አቋም ምን አይነት ድምጽ እንደሚሰጡ ከማጋ ምን እንደሚስሩ በደንብ አቅደው አልመው አስበው ነው የሚመጡት። ይሄ አገሮች ብቻ አይደለም እንደዛም ያደርጉት። ቪኦኤን የመሰሉ የመገናኛ ብዙሃንም አይናቸውም ልባቸውም ቀልባቸውም ጆሮአቸውም ኒውዮርክ ላይ ነው የሚሆነው። አንተ ከዋሽንግተን የመጣው ከአዲስ አበባ የመጡ ጋዜጠኞች አሉ ከሌላው ዓለምም እንደው። ስለዚህ መንግስታት የመገናኛ ብዙሃን አንድ ላይ የሚሰበሰቡበት መድረክ ነው። ለዚህ ሰፊ ዝግጅት ያደርጋሉ። ኢትዮጵያም እንደዛ ነው። በዋናው መስሪያ ቤት ኒውዮርክ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት በቂ ዝግጅት ተደርጎ ነው ወደዚህ የሚመጣው። ብዙ የልዑካን ቡድን ያለበት ነው። በቆይታችን በባለ ብዙ ወገን ወይም በእንግሊዝ መልቲላተራል የምንለው ተሳትፎ እናደርጋለን። እዚህ ስብሰባ ላይ ለመሳተፍ የመጡ የተለያዩ ሀገራት መሪዎችን፣ ሚኒስትሮችን፣ ባለስልጣናትንም እናናግራለን። አዋጭ ነው በጣም።
ለምሳሌ ጸጥታ ጥበቃ ምክር ቤት ስብሰባ ሲካሄድ ነበር ትናንትም ዛሬም በቲቪ ላይ ስብሰባ እና ልዩ ከፍተኛ ደረጃ ስብሰባ ተካሂዷል።
እውነት ነው። ስለዚህ ይሄን ለመስራት የውጭ ግንኙነት ትላልቆቹ ኃላፊዎች አንደኛው ጠቅላይ ሚኒስትር ነው፣ ሁለተኛው የውጭ ጉዳይ ሚኒስትር ነው። በኢትዮጵያ በኩል በውጭ ጉዳይ ሚኒስትር ተወክለን ሰፊ ስራ እየሰራን ነው። ክቡር ጠቅላይ ሚኒስትሩ በአገር ቤት ሌላ ትኩረት የሚያሻው ጉዳይ ስላላቸው አልመጡም። እሳቸው ባይመጡም ግን በውጭ ጉዳይ ሚኒስትሩ ደረጃ በጠቅላላ ጉባኤው መድረክ እንዲሁም በተዛማች በጎንዮሽ በሚካሄዱ ስራዎች ላይ የነቃ ተሳትፎ እያደረግን ነው። የመሪዎች መሳተፍ በጣም የግድ ነው ማለት አይደለም። የኃላፊነት መደራረብ ሲኖር ቅድሚያ ለሚሰጠው ቅድሚያ ሰጥተህ ትመጣለህና ከምንም ጋር የሚያያዝ አይደለም።
ሰለሞን አባተ ጥያቄውን አላቋረጠም። አጥብቆ ጠይቋል ጠቅላይ ሚኒስትሩ ለምን አልተገኙም? ህዝብ የማወቅ መብት አለው ሲልም ተሟክቷል። አቶ መለስ አለምም ጉዳዩን ወደ ጠቅላይ ሚኒስትር ጽፈት ቤት መርተውታል። ወደሚቀጥለው ዘገባችን ነው የምናልፈው። በሰሜን አሜሪካ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራ በዓልን በጋራ አክብረዋል። በአንድነት ተሰባስበው የደመራ ችቦን መለኮሳቸውም እጅግ እንዳስደሰታቸውም ገልጸዋል። ይህ እንዲሆን ዋናውን ድርሻ የተወጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድንም አመስግነዋቸዋል። የደመራውን ዝግጅት የተከታተለችው ጽዮን ግርማ ተከታዩን ዘገባ አሰናድታለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ 25 ዓመታት ለሚጠጋ ጊዜ ቆይቷል ይላሉ የእምነቱ አባቶች። አንድ ሲኖዶስ በስደት አንድ ደግሞ በኢትዮጵያ ነበር እስካለፉት ጥቂት ወራት ድረስ። ይህ ደግሞ ካህናቱና ምእመናኑን እንዲከፋፈሉ አድርጓቸው ቆይቷል። በዋሽንግተን ዲሲና አካባቢው ሜሪላንድና ቨርጂኒያን ጨምሮ ደመራንም ሆነ በጋራ የሚከበሩ ሌሎች በዓላትን በአንድነት አክብረው እንደማያውቁም ይናገራሉ። ትላንት በፌደራል መንግስቱ ስር በሚተዳደረው የፎርትሬኖ ፓርክ ውስጥ በአንድ ላይ መሰባሰባቸው ከሚያከብሩት በዓል እኩል እጅግ እንዳስደሰታቸው ያነጋገርናቸው የሃይማኖቱ አባቶች ገልጸውልናል። ከነዚህ አንዱ ቀሲስ ቀለም አንተነህ ይባላሉ። በዋሽንግተን ዲሲ በደብረ ሰላም ቅድስት ማርያም ቤተክርስቲያን አገልጋይ ናቸው።
ሁሉም ማርያም ተከታዮች አንድ ላይ ሆነን በማክበራችን እጅግ በጣም ደስ ብሎናል። ሌላው ደግሞ እዚህ ማለት የመደመር ነው። የደመራችን ስናከብር በመደመር በፍቅር በሰላም በአንድነት አራት ታሪያ አንድ ላይ በባ
ርእሰ ደብር አብርሃም ሀብተስላሴ በዋሽንግተን ዲሲ ርእሰ አድባራት ደብረ ሰላም ቅድስተ ማርያም ቤተክርስቲያን አስተዳዳሪ ናቸው። ከቅዱስ ሲኖዶስ አንድነት በኋላ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ሁሉንም በአንድ ላይ አሰባስበው በዓሉን በአንድ ላይ እንዲከበር ባደረጉት ጥሪና ሐሳብ መሰረት በየዓመቱ በእጣ አዘጋጅ ተለይቶ በዙር እንዲያከብሩ መስማማታቸውን ገልጸዋል። በዚህ መሰረት ደብረ ሰላም ቅድስተ ማርያም የዘንድሮን የደመራ በዓል እንድታዘጋጅ እጣ ስለወጣላት ኃላፊነቱን ወስደው ማዘጋጀታቸውንም ተናግረዋል። በዓሉ በአንድ ላይ መከበሩ እጅግ እንዳስደሰታቸውም ገልጸው ጠቅላይ ሚኒስትር አብይ አህመድንም በመስጋና ባርከዋቸዋል።
ባሁን ጊዜ የሀገራችን መሪ ሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት የማበረታቻ ድጋፍ እና በዚህ ምክንያት አንድነት ሊገኝ ይችላል። ከአንድነቱ ወዲህ በዓለ መስቀሉ በዚህ አይነት ሲከበር እንግዲህ የመጀመሪያ ጊዜው ነው። ከ24 ያላነሱ አብያተ ክርስቲያናት ካህናትና ምዕመናን በአንድነት ሆነው በአሁኑ ጊዜ ጸሎቱን እያደረሱ በዓሉን እያከበሩ ናቸው።
ዩናይትድ ስቴትስ ውስጥ በመናፈሻ ስፍራ ብዙ ሰው በተሰበሰበበት እሳት ማቀጣጠል የተከለከለ ነውና እንዴት እንደተፈቀደላቸው የበዓሉን አዘጋጅ አስተባባሪ አቶ ታደላወቀን ጠይቄያቸው ነበር።
ይህንን በተመለከተ ትሬኒንግ የሚወስዱ ወጣቶችን አስተማራን። ትሬኒንጉን ወሰድን። ከዛ በኋላ ወደ ፋየር ዲፓርትመንት ሄደን መግባቡ እንዴት እንደምናስተናግድና አስፈላጊ ትሬኒንጎችን ወስደን ይሄን ነገር ለማድረግና ይሄን በዓል ደግሞ በዩኒስኮ የተመዘገበ በዓል ስለሆነ በዓለም አቀፍ ደረጃ የተመዘገበ በዓል ስለሆነ ያንን አስመልክተን ወሳኝ ነጥቦችን በማንሳት ከሲቲ ገቨርንመንትም ጋር አለን ጥሩ ግንኙነት ይሄንን እናፈጽም ይችላል። ለመጀመሪያ ጊዜ በታሪክ ቦምፋየሩን ሳደስ የደመራ ማከታተል ፕሮግራም
የጧፍ ንግዱም ሆነ የጧፍ ማብራት ስነ ስርዓቱ የደመቀ ነበር። ጧፍ በመሸጥ ላይ የነበሩ አንድ እናት አነጋግራቸዋለሁ። ማይክሮፎን ይዘን የተጠጋናቸው ሁሉ የሚናገሩት አንድ ላይ ማክበራቸው እንዳስደሰታቸው ብቻ ነው።
በጣም ትልቅ ደስታ ይባላል። እኔ ቢያካየው ከ27 ጀምሮ እንደዚህ አይነት አክብሮት አልነበረ። ዛሬ ግን እግዚአብሔር ይመስገን በዶክተራት በተናችን ባል ስለሆነ ዛሬ ሁላችንም 23 በተክሳል አንድ ቦታ ላይ ለማክበር እግዚአብሔር ረስቶናል። በጣም ደስ የሚለው
የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል የደመራውን ችቦ ከመለኮሳቸው በፊት ባሰሙት ንግግርም ትኩረት ሰጥተው የተናገሩት ይህንኑ ነው። ከብዙ አመታት በኋላ ከ24 ያላነሱ አብያተ ክርስቲያናት ደብር አስተዳዳሪዎች በአንድ መድረክ ላይ በአንድነት ቆመው ጸሎት አድርገዋል፣ ዘምረዋል፣ ለኢትዮጵያ ሀገራቸው ጸልየዋል። ከዚህ ቀደም ባልታየ ሁኔታም በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ካሳ ተክለ ብርሃን በበዓል አከባበሩ ላይ ተገኝተው በአንድ ላይ መቆማቸውን አድንቀዋል። ከእግዚአብሔር ቀጥሎ ይህን እንዲሆን ላደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ከፍተኛ ምስጋና አቅርበዋል። የዘንድሮ ፍቅር ከኢትዮጵያ አልፎ ኤርትራ መሻገሩንም አስተዋውሰዋል። ምእመናኑም በእልልታ አጅቧቸዋል። በኢትዮጵያ የመጣው ለውጥና የሰላም መንፈስ እንዳይበተን ኢትዮጵያውያን በብሔራቸውና በጎሳቸው ምክንያት እንዳይከፋፈሉ አጥብቀው ለምነዋል። ስነ ስርዓቱ ሳይጠናቀቅ ከፍተኛ ዝናብ የጣለ ቢሆንም ችቦን በጋራ ለኩሰው አመት አመት ያድርሰን ሲሉ ለአመት ቀጠሮ ተለዋውጠው በዝማሬ ተለያይተዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በሌላ በኩል ደግሞ ዛሬ በአስመራ የመስቀል በዓል በድምቀት ተከብሯል። ብርሃነ በርሀ ከአስመራ በዓሉን አስመልክቶ ያደረሰን ዘገባ ተከታዩ ነው።
የመስቀል በዓል በኦርቶዶክስ ሃይማኖት ተዋህዶ ተከታዮች ከሚከበሩ ሃይማኖታዊ በዓሎች አንዱ ነው። ዛሬ በአስመራ ከተማ በመስከረም አንድ አደባባይ በሺዎች የሚቆጠሩ ከውጭና ከውስጥ አገር የመጡ ተሳታፊዎች በተገኙበት በታላቅ ድምቀት ተከብሯል። የኤርትራ ኦርቶዶክስ ተዋህዶ ጽፈት ቤት መንበረ ፓትርያርክ ዋና ጸሐፊ ብፁዕ አቡነ ሉቃስና የዞባ ማዕከል አስተዳዳሪ ሜጀር ጀነራል ሮመዳን አውሊያይ በጋራ ደመራውን አብርተዋል። በዓሉ ላይ የተገኙ ከኢትዮጵያ የመጡ ጎብኚዎችም የመስቀል በዓል ከ20 ዓመት በኋላ ሁለት ወንድማማች ህዝቦች በጋራ ሊያከብሩት በመቻላቸው ትልቅ ደስታ እንደተሰማቸው ገልጸዋል።
ስሜ ተማሪ ይባላል። የመጣሁት ከአዲስ አበባ ኢትዮጵያ የመጣሁት ቤተሰቦቼን ከ20 ዓመት በኋላ ለማግኘት ነው።
በጣም ደስ ይላል ማለት ከአዲስ አበባ ብዙ የሚለየው ነገር የለም ተመሳሳይ ባህል ነው ተመሳሳይ ትውፊት ነው ያለውና ቆንጆ ነው በጣም ህዝቡም በነቂስ ወጥቶ ያከበረው ነው ያለው እኔም ይሄን ድል በማግኘቴ ደስ ብሎኛል ብዙ ነገር ይኖራል ብዬ አስባለሁ ስፔሻሊ በዚህ ሰዓት እንደዚህ ሰላም በሆነበት ሰዓት ሰው ከተለያየ ክፍለ ሀገር መጥቶ ከተለያየ ሀገር መጥቶ በቤተሰብ አንድ ላይ ሆኖ ሃይማኖታዊ ስርዓት ማድረጉ እንዲሁም ባህላዊውን ብዙ ባህሎች አሉ የኢትዮጵያ እና የኤርትራ እሱ ነገር በጋራ ሆነን በማክበራችን በማየታችን ያው ደስታ ይሰማኛል እድለኛም ነኝ
ከውጭ ሀገር የመጡ ጎብኚዎች በበኩላቸው በአሉ ከተጠበቁት በላይ አስደናቂ ሆኖ እንዳገኙትና በሃይማኖታዊና ባህላዊ ይዘት ባለው መንገድ መከበሩን ገልጸዋል.
My name is Laura, I'm coming from Italy and she is Rinalda from Italy too. We are from Torino. Oh, we come in Eritrea many.
ላውራ አባላለሁ ከጣሊያን የመጣው እቺ ደግሞ ሪናታ ትባላለች ከቶሪኖ ነው የመጣ ነው ኤርትራ 4-5 ጊዜ መጥቻለሁ. ህዝቧ እንግዳ ተቀባይና ጨዋ ነው የመስቀል በዓል አከባበር በጣም አስገራሚ ነው ከተለያዩ ቦታዎች ብዙ ሰዎች ተሰብስበው ያከበሩት ነው በህይወቴ እንዲህ አይነት አከባበር አይቼ አላውቅም የመስቀል በዓል በኢትዮጵያና ኤርትራ የሚገኙ የኦርቶዶክስ ክርስትና ሃይማኖት ተከታዮች መስከረም ወር ውስጥ ከሚያከብሩት ሁለት አበይት ሃይማኖታዊና ባህላዊ እሴት ያለው ትልቅ በዓል ነው ብርሃነ በርሀ ለአሜሪካ ድምጽ ከአስመራ
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ በሎስ አንጀለስ እና በኦሬንጅ ካውንቲ የሚገኙ 8 የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያናት የሲኖዶሳዊ እርቅ ስምምነቱን ምክንያት በማድረግ ታላቅ የምስጋና ቀን አክብረው ውለዋል። ሎስ አንጀለስ የሚገኘው ዳንኤል አርጋው የሚከተለውን ዘገባ አድርሶናል።
በኢትዮጵያና በኤርትራ ህዝቦች መካከል ስለተጀመረው አዲስ የሰላም ሂደት በክንያት በማድረግ ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ከ7 በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖር ዘንድ ለመደገፍ በርካታ የሃይማኖቱ ምዕመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቀርቧል።
ፓስተር ኃይሉ ቸርነት እባላለሁ የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበር። በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን ዛሬም ለምስጋና የተሰበሰብንበት አብይ ዓላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። ይህ ብሩህ ተስፋ በሁለቱ ሀገሮች ህዝቦች ተጠናክሮ እንዲቀጥል ያንዳንዳቸው ከመነቃቀፍ ይልቅ ለመተቃቀፍ ከመገፋፋት ይልቅ ከመወዳደር ይልቅ ለመተባበር ከፉክክር ይልቅ አብሮ ለመኖር የበለጠ የየበኩላቸውን እገዛ ያዋጡ የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ዛሬም ለዚህ ምንጩ አምላካችን እንደሆነ አመስግነናል። ወደ ላይ እሱን ስናመሰግን የጎንዮሽ ደግሞ ህዝቦች እንዲተቃቀፉ እንዲያያዙ እንዲተዛዘኑ እንዲደጋገፉ በህብረት እንዲኖሩ ይህ ትብብር ተጠናክሮ እንዲቀጥል በጥብቅ አሳስባለሁ።
ማለት ስሜ ፓስተር ቴዎድሮስ ኃይለ ማርያም እባላለሁ ከኢትዮጵያ አማኑኤል ቤተክርስቲያን ሎስ አንጀለስ። ዛሬ በነበረን ፕሮግራም እንደተናገርነው እንደጀመርነው በዛሬው ዕለት በኢትዮጵያና በኤርትራ መካከል የተጀመረውን ይህንን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። ይሄ ቀን ማለት በሎስ አንጀለስ ላለ ክርስቲያኖች ታላቅ የመታሰቢያ ዕለት ነበረ በዚህ እለት በኤርትራውያንና በኢትዮጵያ ማከል ትልቅ ፍቅር ያየንበት እለት ነው ይሄ ደግሞ በሀገራችንን በኢትዮጵያና በኤርትራ ማከልም የተጀመረው እስከ ፍጻሜው ድረስ ይቀጥላል ብለን እናምናለን ለዚህም ደግሞ አብዝተን እንጸልያለን እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርክልን
የሰላም ሂደቱን ለማመስገን በተጠራው ስነ ስርዓት ላይም ያምልኮ የውዳሴ ጸሎት እንዲሁም የመስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የዛሬው ፕሮግራማችን በዚሁ ተጠናቋል። በጀመረው ሙዚቃን እንሰናበታለን።
ዝግጅቶቻችንን በፌስቡክ አት ቪኦኤ አማርኛ እንዲሁም በትዊተር #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበር። የምሽቱ የስርጭት መሐንዲሳችን ዳን፣ ስናስተናግዳችሁ አመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታችኋለን። መልካም ምሽት።
በነገው ጉዞ እንገናኝ።
Go back to the day.
La mela es chagidora, chalai. Y que te sanai, soy desmascalai. Y a pedo me...
Tunin Radio Nisagala Amerikat.